በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የሚቀርብላችሁ እቅበት እምነት የተሰኘ መርሐ ግብራችን ነው። በዛሬው ዕለት ከእንግዳችን ከመጋቢ ሐዲስ ሄኖክ ፈንቴ ጋር ስለ ነገረ መላእክት እንነጋገራለን። እንድትከታተሉን በአክብሮት እንጋብዛለን። መላእክት የተፈጠሩበት ዓላማ ምንድን ነው?
መላእክት ስንል በአጠቃላይ በሁለት ይከፈላሉ። ቅዱሳን መላእክትና ርኩሳን መላእክት ብለን እንከፍላቸዋለን። ቅዱሳን መላእክት ከስራቸው የተነሳ ቅዱሳን ተብለዋል። ርኩሳን መላእክት ደግሞ ከስራቸው የተነሳ ርኩሳን ተብለዋል። ቅዱሳን መላእክት የተፈጠሩበት ዓላማ እግዚአብሔርን ለማመስገን ነው። የቅዱሳን መላእክት የመፈጠር ዓላማ እግዚአብሔርን አመስግነው ስሙን እየቀደሱ ክብሩን እንዲወርሱ የተፈጠሩ ናቸው ቅዱሳን መላእክት። የቅዱሳን መላእክት ተፈጥሮ እምኀበ አልቦ ነው። በዕለተ እሁድ ነው የተፈጠሩት። እምኀበ አልቦ እንደተፈጠሩ ቅዱሳት መጻሕፍት ያስረዳሉ። በተለይ አክሲማሮስ ይህንን በጥልቀት ያስረዳል ማለት ነው። መጽሐፍ አክሲማሮስ እነኚህ ቅዱሳን መላእክት ተፈጥሯቸው ከስጋውያን ፍጥረታት የተለየ ነው። ስጋውያን ፍጥረታት በነፍስ በስጋ የበለጸጉ ናቸው። ቅዱሳን መላእክት ግን በነፍስ በስጋ የበለጸጉ አይደሉም። አይሞቱም፣ አይታመሙም፣ አይወልዱም፣ አይዋለዱም። ለምን? ስጋውያን ስላልሆኑ ማለት ነው። ቅዱሳን መላእክት ነፍስም አጥንትም ስጋም የላቸውም። እንደገና ስለማይሞቱ አይቀንሱም፣ ስለማይዋለዱ ደግሞ አይበዙም። የሚዋለድ ነገር ስጋዊ ፍጥረት የሆነ ነው፣ ይበዛል። የሚሞት ደግሞ ይቀንሳል። መብዛት በልደት መሞት በመቀነስ ይገለጣልና ማለት ነው። ስለዚህ የቅዱሳን መላእክት የተፈጥሮ ዓላማ እምኀበ አልቦ ሆኖ ክብሩን ለመውረስ ስሙን ለመቀደስ ለአገልግሎት ለምስጋና በዕለተ እሁድ የተፈጠሩ ረቂቃን ፍጥረታት ናቸው ማለት ነው። አጥንትም ነፍስም ስጋም የላቸውም ቅዱሳን መላእክት። ለምን? አጥንትና ስጋ ነፍስ ቢኖራቸው ድካም፣ ህመም፣ ሞት፣ ልደት ይኖርባቸው ነበር። ስለዚህ አጥንትም ስጋም ነፍስም የላቸውም፣ አይታመሙም፣ አይሞቱም፣ አይደክሙም ማለት ነው። ይህ የቅዱሳን መላእክት አጠቃላይ የተፈጥሮ ሂደት ነው ማለት ነው።
መልካም ነው። ቅዱሳን መላእክት አይሞቱም፣ አይባዙም። መልካም ነው። ተፈጥሯቸው ደግሞ እግዚአብሔርን ለማመስገን ከእግዚአብሔር ለመላክ ነው። አንዳንዶች ቅዱሳን መላእክት የሰው ልጆችን ከእግዚአብሔር ዘንድ በምልጃቸው ምሕረትን አያሰጡም ብለው ቀጥተኛ የተቃውሞ ድምፅ ሲናገሩ ይሰማል። ቅዱሳን መላእክት ለማማላዳቸው በማስረጃ ሀሳቦትን እስኪ ንገሩ።
ቅዱሳን መላእክት ያማልዳሉ። በመሰረቱ ማማለድ ማለት መለመን ነው። እግዚአብሔርን መለመን ነው። ሰአለ ተንበለ ለመነ ይላል ግዕዙ። ቅዱሳን መላእክትን ተንብኑ ለነ ሰአሉ ለነ መላእክት እንላቸዋለን። ወደ እግዚአብሔር የሚለምኑልን ስለሆኑ ማለት ነው። ይህንንም በቅዱስ መጽሐፍ በግልጽ ተጽፎ እናነባዋለን። በተለይ ነቢዩ ዘካርያስ ምዕራፍ 1 ቁጥር 12 ላይ የቅዱሳን መላእክትን አማላጅነት በጥልቅ አስረድቶናል። እንዲህ ነው የሚለው የእግዚአብሔርን መልአክ እግዚአብሔርን እንዲህ አለ ይላል። ምን አለው? ሰባ ዘመን የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ድረስ ነው አለው ይላል። እንግዲህ አሁን የማማለድ ጥያቄ ነው። እግዚአብሔር የኢየሩሳሌምንና የይሁዳን ከተሞች ተቆጥቷቸዋል። በኃጢአት ምክንያት በኃጢአታቸው ምክንያት ሊያጠፋቸው ተቆጥቷል። ያን ጊዜ መልአኩ እግዚአብሔርን የማትምራቸው እስከ መቼ ድረስ ነው ብሎ ጠየቀው ይላል። ከዛም በኋላ የመልአኩን ጥያቄ እግዚአብሔር ተቀብሎ በምሕረት እንደተመለሰ ነቢዩ ይነግረናል ማለት ነው። ያውም የመላእክትን አማላጅነት በግልጽ የሚያሳይ ነው ማለት ነው። የማያማልዱ ቢሆኑ ኑሮ ስለ ሀገሮች እግዚአብሔርን አይጠይቁም ነበር። እዚህ ላይ እንደውም ሀገርን ነው ያማለዱ። ሀገር ሲባል ሰው ነው። ሰው የሌለበት ሀገር ሀገር አይደለም። የይሁዳንና የኢየሩሳሌምን ከተሞች የማትምራቸዋል አሁን ምግብን አይደለም እንዲምር የጠየቁት ሀገር ሲባል ሰዎች ነው ማለት ነውና ሀገርንም ያማልዳሉ ሀገርንም ያስታርቃሉ ከእግዚአብሔር ማለት ነው። ሌላውም የቅዱሳን መላእክት አማላጅነት በአዲስ ኪዳንም ስናይ የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስን ሊገደል በሄሮድስ ትእዛዝ ወጥቶ በእስር ቤት እንዳለ መልአኩ ከእስር ቤት ይዞት ወጥቷል ቅዱስ ጴጥሮስን ማለት ነው። ሰፊ ትንታኔ ነው ያለው በርግጥ ይሄን ማየት ያስፈልጋል። ሄሮድስ ያዕቆብን አሰረውና ገደለው በያዕቆብ መሞት አይሁድ ደስ አላቸው ይላል። አይሁድ ደስ ሲላቸው አይቶ ደግሞ ጴጥሮስን ያዘውና አሰረው ይላል። ከዛ በኋላ ጴጥሮስን አሰረው ቢገለው ነው ያሰረው ሄሮድስ ጴጥሮስን ማለት ነው። ጴጥሮስ በጨለማ ቤት ውስጥ ታስሮ ሳለ ሊገደል ትእዛዝ ከወጣበት በኋላ የእግዚአብሔር መልአክ ጴጥሮስ በታሰረበት ቤት ውስጥ ገብቶ ጨለማውን አብርቶ ጴጥሮስን ከእስር ቤቱ ይዞት ወጥቷል። ይህ አማላጅነታቸው ነው ማለት ነው። እንግዲህ ከእስር ቤት ያወጣሉ ከእሳት መቅሰፍት ይጠብቃሉ ሀገሩንም ከተማንም ቅዱሳን መላእክት እግዚአብሔርን ጠይቀው ያማልዳሉ ማለት ነው። አሁን አማላጅነታቸውን የምናይበት ነው ማለት ነው። በብሉይም በአዲስም በስፋት ተጽፎ እናገኛለን ማለት ነው።
እሺ ሌላ ካለ አማላጅነታቸው
ብዙ ቦታ አለ። በተለይም መዝሙረኛው ዳዊት መዝሙር 33 ቁጥር 7 ላይ ይታየን መልአከ እግዚአብሔር አውዶሙ ለማይፈርህዎ ወያድህኖሙ ብሎ ገልጾታል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ለምንድን ነው የሚሰፍረው? ይከባቸዋል። ለምንድን ነው? ወያድህኖሙ በምልጃ ያድናቸው ነው ማለት ነው። ወያድህኖሙ ይላል ያድናቸዋል። እዚ ላይ የጸጋ ማዳን እንኳን እንድትሰጣቸው ይገልጻል። ቅዱሳን መላእክት ነፍስንም ስጋንም ነው እንድንድን የሚያማልዱ ማለት ነው። ከዚህ የተነሳ ያድናቸውማል ይላል። እግዚአብሔርን የሚፈሩ ሰዎች በእግዚአብሔር ሕግ ውስጥ የሚኖሩ ሰዎችን በዙሪያቸው መልአክ ይሰፍራል። ሰፍሮ ደግሞ ምን ያደርጋል? ያድናቸውማል ይላል። እንግዲህ ይህ በግልጽ ቋንቋ የተጻፈ ነው። የጸጋ ድነት እንደሚያድኑ በምልጃ እንደሚያድኑ ቅዱስ መጽሐፍ ይሄንን ይገልጽልናል ማለት ነው። በጣም በርካታ ጥቅሶች አሉ። ሌላው ቅዱሳን መላእክት ማለት ነው ምልጃቸው በረዳትነታቸው ይገለጣል። ዳንኤልን እንደረዱ በቅዱስ መጽሐፍ ተጽፎ እናገኛለን።
በሉቃስ ወንጌል ምዕራፍ 13 ላይ የተጻፈው ነገር የመላእክት ምልጃ አያሳይም? በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀው ስለገሌላ ሰዎች አወሩለት። ኢየሱስ መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ሆኑ ይመስሏችኋልን? እላችኋለሁ አይደለም፣ ነገር ግን ንስሐ ባትገቡላችሁ እንዲሁ ትጠፋላችሁ ይልና ምሳሌ ነው የሚነግራቸው። ይህን ምሳሌ ነገራቸውና አንድ ሰው ወይኑ አትክልት የተተከለች በለስ ነበረችው፣ ፍሬም ሊፈልግባት መጥቶ ምንም አላገኘም እያለ ከወይኑ ጠባቂ ጋር ይነጋገሩ ነበር። ይህ ምልጃን አያሳይም ወይ?
ያሳያል። አሁን እዚህ ላይ ቅዱሳን መላእክት ያለ ጊዜዋ እንዳትጠፋ አትንቀላት ብለውታል፣ ተዋት ብለውታል ቅዱሳን መላእክት። ያችን ወይኗ እንድትነቀል ሲፈልግ አሁን ይህ ምልጃ ነው። ይህን ይችን አመት ተዋት፣ ፍሬ እስክታፈራ ተዋት ብለው ቅዱሳን መላእክት የወይኗን ባለቤት ጠይቀውታል። አሁን የወይኑ ባለቤት የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ወይን የተባለችው ወይም ያቺ ተክል የተባለችው የሰው ልጆች ናቸው ማለት ነው። ጠባቂዎች የተባሉት ደግሞ ቅዱሳን መላእክት ናቸው። እና ቅዱሳን መላእክት የሰውን ልጅ ያለ ጊዜው እንዳይጠፋ እግዚአብሔርን ይጠይቁታል፣ እግዚአብሔርን ይለምኑታል ማለት ነው። እና ይህም በትክክል የቅዱሳን መላእክትን አማላጅነት የሚያሳይና የሚያስረዳ ነው ማለት ነው። ያለ ጊዜዋ እንዳጠፋ ይችን አመት ተዋት ነው ያሉ። ተዋት ይችን አመት፣ ያ ማለት ምንድን ነው? ምግባር እስክታፈራ፣ ምግባር እስክትይዝ፣ ስነ ምግባር እስኪኖራት ድረስ እንዳትጠፋ የለመኑበት የመጽሐፍ ቅዱስ ክፍል ነው ማለት ነው።
ሌላስ የመላእክትን ምልጃ አምልቶ አጉልቶ የሚያሳይ ነገር ካለ ይንገሩን።
ይህም የመላእክትን አማላጅነት በዋናነት ቅድም እንዳልኩት ማለት ነው፣ በተለይ ነቢዩ ሰባ ዘመን የተቆጣቸውን የማትምራቸው ምሮ በጣም ትልቅ ሀሳብ ነው። ይህ የተቆጣቸውን የማትምራቸው እስከ መቼ ድረስ ነው የሚለው አማላጅነታቸውን የሚያሳይ ነው። ሌላው አማላጅነት ሲባል ምንድን ነው? መጠበቅ፣ መርዳት፣ እንደገና ደግሞ በእግዚአብሔር ፊት ቆመው እግዚአብሔር እንደሚለምኑት ነው። ቅዱሳን መላእክት አሁን እግዚአብሔርን ለመጠየቅ በእግዚአብሔር ፊት ይቆማሉ። ለምንድን ነው የሚቆሙት ብለን ስናነሳ እግዚአብሔርን ሊለምኑ ነው የሰው ልጆችን እንዲምራቸው ሊለምኑ ነው። በተለይ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ቅዱስ ገብርኤል እንደተናገረው አነይ ኡቱ ገብርኤል መልአክ ዘቀውን ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ ብሏል። ለምንድን ነው የሚቆመው? ብለን ካጠናን ለሁለት ነገር ነው። አንደኛ እግዚአብሔር ለማመስገን በእግዚአብሔር ፊት ይቆማል። ሁለተኛ እግዚአብሔር ለመለመን ሰዎችን እንዲመራቸው ለመለመን በእግዚአብሔር ፊት ይቆማል። መቆም የሚለውን ትርጉም ስናጠነው እዚህ ላይ ምልጃን ነው የሚያሳየን ማለት ነው። መቆም ምልጃን ነው የሚያሳየን። ይህንንም ሙሴ ለሕዝብ እስራኤል ባይቆም ኑሮ እግዚአብሔር ሕዝቡን እንደሚያጠፋቸው መዝሙረኛው ዳዊት ገልጾልናል። ሰባኮ ሙሴ ኅሩይ ቆመ ቅድሜሁ ይልና ሙሴ ወዳጁ በእግዚአብሔር ፊት ባይቆም ኑሮ እግዚአብሔር ሕዝቡን ያጠፋቸው ነበር ይላል። ሙሴ በእግዚአብሔር ፊት ቆሞ ሕዝቡን ከምታጠፋ እኔን ተወኝ ብሏል። መቆም ማማለድነትን እንደሚያስረዳ የሚገልጽልን ነው ማለት ነው። ስለዚህ ቅዱሳን መላእክት በእግዚአብሔር ፊት ይቆማሉ። ለምንድን ነው የሚቆሙት? ለምልጃ ነው። አማላጅነትን ለሰው ልጆች ለማከናወን በእግዚአብሔር ፊት ይቆማሉ። በተመሳሳይ ራእይ ምዕራፍ 7 ቁጥር 11 ላይ መላእክቱም በዙፋኑ ፊት ይቆሙ ነበር ይላል። ለምንድን ነው የሚቆሙት? አሁን ለማማለድ ነው። መላእክቱም ነው የሚል ሁሉም መላእክት የሰው ልጆች ለማማለድ በእግዚአብሔር ፊት ይቆማሉ፣ እግዚአብሔርን ለማመስገን በእግዚአብሔር ፊት ይቆማሉ። ይህ አማላጅነታቸውን የምናይበት መንገድ ነው ማለት ነውና ቅዱሳን መላእክት በብዙ መልኩ እንደሚያማልዱ መጻሕፍት ይመሰክራሉ ማለት ነው።
የቅዱሳን መላእክት አስተራቂነት፣ አማላጅነት ቅዱስ መጽሐፍ አምልቶ አስፍቶ ይናገራል። የተጻፈውን ቃል አንዳንዴም ተጣሞ እንዲተረጎም ተጽዕኖ ይፈጠርበትም። የቅዱሳን መላእክት ምልጃ የሚያሳይ በኢዮብ ላይ ምን ተጽፎ እናገኛለን?
እውነት ነው።
መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 ላይ እስኪ ያለውን እንኩትማ። ምንድን ነው የሚለው ሐሳቡ? ከ19 ጀምሮ በአልጋ ላይ በደዌ ይገስጸዋል አለ፣ አጥንቱንም ሁሉ ያደነዝዛል፣ ሕይወቱም እንጀራ ነፍሱም ጣፋጭ መብልን ትጸየፋለች። ስጋው እስከማይታይ ድረስ ሰለስላል፣ ተሸፍኖ የነበረውም አጥንት ይገለጣል፣ ነፍሱ ወደ ጉድጓድ ሕይወቱም ወደሚገድሏት ትቀርባለች። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉምለት መልአክ ቢገኝ እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል። ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል። ምንድነው? አንድ ሰው ታሟል።
አዎ፣
ከሺህ አንድ ሆኖ የሚተረጉምለት አለ። ይሄ አመላለሱ ስህተት ነው፣ የሚማልድለት ነው የሚለው
እውነት ነው። ይሄ መጽሐፍ ቅዱሱ በግዕዙም እሱ ነው እንትን የሚለው የሚገልጸው የሚያማልድ እንደሆኑ።
በእንግሊዝኛው ሚዲያተር ይላል። የእናቱም ደግሞ ቋንቋ ዕብራይስጡም አማላጅ ነው የሚለው
እውነት ነው።
እነሱ ቢያፈዙትም ይሄን እንኳ አውደ ንባቡ የሚያሳየው ምንድነው? የታመመ ሰው አለ።
አዎ፣
ከሺህ አንድ ሆኖ መልአክ በእግዚአብሔር ፊት የሚያማልድ ነው።
እውነት ነው።
ሲተረጉም ያኛው ጊዜ ይቅር ብየዋለሁ ይመለስ ይላል። ይቅር ብየዋለሁ ሄዳን ይላል። ይቅር ሲለው እግዚአብሔር ሲድን ነው የሚያሳየ
ሲድን ያሳየናል። ልክ ነው። በተመሳሳይም አሁን የበለዓም ታሪክ እንኳን ስናጠና መልአኩ ማለት ነው ኦሪት ዘኍልቍ ምዕራፍ 22 ላይ ተጽፎ እንደምናነበው መልአኩ በለዓምን እስራኤልን እንዳይረግም ረግሞ እንዳይገድላቸው ሲያማልድ እናየዋለን ማለት ነው። በለዓም እስራኤልን ለመርገም ሲሄድ መልአኩ ከመንገድ ላይ ተገልጦ የበለዓም አህያ አይተው እርግማኑን እንዲመልስ ከረገማቸው ሊጠፉ ነው ማለት ነው፣ ሊሞቱ ነው ማለት ነው። በለዓም ሀብተ መርገም የተሰጠው ነው፣ የረገመው ይሞታል ማለት ነው። ይህንን እንዳይረግም መልአኩ ተገልጦ አትርገማቸው ብሎ እንደከለከለው ቅዱስ መጽሐፍ ያስረዳናል። እንዲሁም አህያይቱ ሳትቀር መልአኩን አይታ አንድ ቦታ ወጥታ ተናግራለች። የቅዱሳን መላእክት እኮ አማላጅነትና ክብር ሲገለጥ አህያ ሳይቀር የሚያናግር ነው። ይቺ አህያይቱ አንደበቷ ወጥታ የተናገረችው ከበልዓም ተሸላኮ ነው። ዛሬ በዘመናችን ያሉ ሰዎች የቅዱሳን መላእክትን አማላጅነት የቅዱሳን መላእክትን ክብር የማያዩ ከሆነ ከዛች አህያም እኮ መማር ይቻላል። ይቺ አህያ ከበልዓም ተሽላ ለምንድን ነው የምትመታኝ? ሁልጊዜ ስትጭነኝ የምጫንህ አህያ አይደለሁም? ለምንድን ነው የምትመታኝ? ካንተ የበለጠ የተሻለ አይቼ ነው ብላ የመልአኩን ክብር ገልጻለች። መልአኩም እንዳትረግም ተጠንቀቃለው ሂዶ እንደመረቃቸው ይነግረናል። በለዓም ለመርገም የተነሳው ለምርቃት ሆኗል ማለት ነው። ይህ የመላእክትን አማላጅነት የምናይበት ነው። እዚህ ላይ መልአኩ ባያማልዳቸው ኑሮ በለዓም ሂዶ ረግማቸዋል፣ ምን ይሉ ነበር? ይሞቱ ነበር ማለት ነው። የሰው ልጆች ያለ ጊዜያቸው እንዳይሞቱ በነፍስም በስጋም እንዳይጎዱ ቅዱሳን መላእክት ያማልዳሉ ማለት ነው። ይህንንም ከመልአም ታሪክ እንማራለን ማለት ነው።
ቀጣዩ ጥያቄ የሚሆነው ምንድን ነው? አንዳንዶች ቅዱሳን መላእክት ከሰው የሰውን ጸሎት ወደ እግዚአብሔር አያደርሱም፣ የእግዚአብሔርን ትእዛዝና የእግዚአብሔርን ሀሳብ ብቻ ይዘው ይመጣሉ እንጂ በማለት ይከራከራሉ። የሰውን ጸሎት የሰውን ልመና ወደ እግዚአብሔር ቅዱስ አማላጅ ያሳርጉም።
መልካም በመጽሐፍ ቅዱስ በግልጽ ቋንቋ የተጻፈ ነው። በብሉይ ኪዳንም በአዲስ ኪዳንም ተጽፎ እናገኛለን። መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ እንደሚያስገርም ነገር ተጽፎ እናገኛለን። እደግሞ አለው መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ላይ እንዲህ ነው የሚለው፣ የቅዱሳን ጸሎት ከሚያሳርጉ ወደ ገነነና ወደ ከበረ ወደ እግዚአብሔር የትነትም ከሚያገቡ ከከበሩ መላእክት መካከል አንዱ እኔ ሩፋኤል ነኝ ይላል። እዚህ ላይ ቃልን እንየው፣ የቅዱሳንን ጸሎት ከሚያሳርጉ ነው የሚለው። የሰዎችን ጸሎት ወደ ማን ዘውዳል ማለት ነው? ወደ እግዚአብሔር፣ ወደ ከበረና ወደ ገነነ ወደ እግዚአብሔር ጌትነትም ከሚያገቡ። እንግዲህ የሰውን ጸሎት ወደ እግዚአብሔር ዘው ይገባሉ ማለት ነው። ወደ ከበረና ወደ ገነነ ክቡርና ገናና ነው እግዚአብሔር አምላካችን። ወደሱ የቅዱሳንን ጸሎት ይዘው ከሚገቡ ወይም ከሚያገቡ ከከበሩ መላእክት አንዱ የሩፋኤል ነኝ። መላእክትም የተከበሩ ናቸው፣ የከበሩ ናቸው። ታዲያ እነኚህ የከበሩ ክቡራን መላእክት የሰዎችን ጸሎት የቅዱሳንን ጸሎት ወደ ማን ይዘው ይሄዳሉ? ወደ እግዚአብሔር ይዘው ይሄዳሉ፣ ይዘው ይገባሉ ይላል። ያሳርጋሉ ነው የሚለው። ይህንን እያለ መጽሐፍ ቅዱስ ሰዎች ቅዱሳን መላእክት የሰውን ጸሎት ወደ እግዚአብሔር ይዘው ይሄዱም ወደ እግዚአብሔር አያሳርጉም ካሉ ይህ መጽሐፍ ቅዱስን አለመቀበል ነው። በእርግጥ የጦቢትን መጽሐፍ አንዳንዶቹ አንቀበልም ይላሉ፣ መጽሐፈ ጦቢትን አንቀበልም የሚሉ አሉ። ግን ይህን ቃል በተመሳሳይ መልኩ የሐዋርያት ሥራ ላይ ተጽፎ እናገኘዋለን። የሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ የቆርኔሌዎስ ጸሎት ወደ እግዚአብሔር እንዳረገ ቅዱስ ጴጥሮስ ቆርኔሌዎስን ነግሮታል ማለት ነው። ቅዱስ ጴጥሮስ ቆርኔሌዎስ ምንድነው ያለው? ጸሎትህ ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ ብሎታል። አሁን ይህንን የነገረው ለምንድነው? ጸሎትን የሚያሳርጉ እነማን ስለሆኑ ነው? ቅዱሳን መላእክት ስለሆኑ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ ማለት ነው። በተመሳሳይም ደግሞ ራእይ ምዕራፍ 8 ቁጥር 4 ላይም በግልጽ ቋንቋ ተጽፎ እናገኘው አለ። ቅዱሳን መላእክት የሰዎችን ጸሎት ይሄው እጣኑን ይዘው እየወዘወዙ የሚጸልዩትን ካህናት አባቶቻችን በቤተ መቅደስ የሚጸልዩትን ጸሎት ቅዱሳን መላእክት እንደሚያሳርጉ እንዲህ ተብሎ ተጽፏል። የእጣኑን ጢስ ከቅዱሳን ጸሎት ጋራ ከመላኩ እጅ በእግዚአብሔር ፊት ወጣ ይላል። በመላኩ እጅ ለማለት ነው። የጣኑን ጢስ ጢሱ ሳይቀር አባቶቻችን በቤተ መቅደስ እያጠኑ እግዚአብሔርን የሚያመሰግኑበት የጣኑ ጢስ ሳይቀር ይወጣል። ጸሎተ ዕጣን የሚባል ትልቅ ጸሎት አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ያንን ጸሎት የሚያሳርጉ እነማን ናቸው ማለት ነው? ቅዱሳን መላእክት ናቸው። ይህንን ሲገልጥ አይደለም እንዴ የዕጣኑን ጢስ ከቅዱሳን ጸሎት ጋር? ዕጣኑ ብቻውን አይደለም የሚያደርገው፣ ከቅዱሳን ከጸሎታቸው ጋር ነው የሚያደርገው ማለት ነው። ቅዱሳን የተባሉ በምድር ያሉ አባቶቻችን አበው እናቶቻችን ናቸው፣ ካህናት፣ ዲያቆናት። እነኚህ የሚያቀርቡት ጸሎት ሁሉ በመላኩ እጅ ወደ እግዚአብሔር ወጥቶ እንደሚያርግ ባለ ራእዩ ምዕራፍ 8 ቁጥር 4 ላይ ገልጾልናል ማለት ነው። እንግዲህ እነኚህ ሁሉ የቅዱሳን መላእክትን አማላጅነት ይገልጻሉ ማለት ነው። በሌላ በኩል መልአኩ ዘካርያስንም ዘካርያስ አትፍራ ጸሎትህ ወደ እግዚአብሔር አርጓል፣ ጸሎትህ ተሰምቷል ብሎታል አይደል? ይህ የመላእክትን አማላጅነት ከገለጽን በኋላ ደግሞ የሰው ልጆችን ጸሎት ወደ እግዚአብሔር ይዘው እንደሚያርጉ ነው። ከእግዚአብሔር ብቻ ተልከው አይደለም ወደ ሰው የሚያመጡ፣ ከሰውም ወደ እግዚአብሔር ይዘው ይወጣሉ ማለት ነው። ከላይ የእግዚአብሔር ምሕረት ወደ ሰው ይዘው ይመጣሉ፣ ከታች ደግሞ የሰውን ልመና የሰውን ጸሎት ወደ እግዚአብሔር ይዘው ወደ ላይ ያርጋሉ ማለት ነው። ይህ እንደሚሰሩ ቅዱሳት መጻሕፍት ይገልጹልናል ማለት ነው።
ራሱ የዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ ምን ይላል? መጽሐፉንም በወሰደ ጊዜ አራቱን እንስሶችና 24 ሊቃናት በበጉ ፊት ወደቁ፣ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ።
እውነት ነው። አሁን ይሄ ምንድን ነው? ልክ በምድር ካህናት በወርቅ ጥና ያጥናሉ፣ በወርቅ ጽዋን ደሙን መስዋዕቱን ያቀርባሉ። በሰማይም ቅዱሳን መላእክት ይህንን ነገር በረቂቅ ያከናውኑታል ማለት ነው። ጸሎቱን ጨምረው እጣኑንም ጢሱንም ሳይቀርዘው ወደ እግዚአብሔር ያሳርጉታል ማለት ነው። ይህ የቅዱሳን መላእክት ተልእኮና አገልግሎት ስራቸው ነው ማለት ነው።
እሺ፣ መልካም መምህር። ሌላው ደግሞ ምንድን ነው? እግዚአብሔር አምላክ የአምልኮ ስግደት ይቀርብለታል። ለቅዱሳን መላእክት ለቅዱሳን ሰዎች ስግደት አይገባም ብለው ተቃውመው አውግዘው የሚናገሩ አሉ። ለመላእክት ስግደት አይገባም ወይ? በቅዱስ መጽሐፍ ላይስ የሰገዱ ሰዎች አልነበሩም ወይ? እስኪ ንገሩ።
መልካም። ይህ በጣም በሚገርም መልኩ ተጽፎ እናገኘዋለን። ኦሪት ዘፍጥረት ምዕራፍ 19 ቁጥር 2 ላይ ስናነብ ይህንን እናገኘዋለን። ሁለት አይነት ነው ስግደት ሲባል፣ የአምልኮና የጸጋ ስግደት አለ። የአምልኮ ስግደት ፈጣሪያችን የአምላካችን የእግዚአብሔር ነው። ይህንን ለሱ ብቻ ነው የምንሰግደው፣ ለፍጡራን አንሰግድም። ፈጥረህናል፣ ከመሬት አንስተህ አፈር የነበር ነው ሰው አድርገህ ፈጥረህናል ስንል እንሰግድለታለን ማለት ነው። ይህ የባህሪ ስግደት ነው። ለእግዚአብሔር ብቻ ስገድ የሚለው ይህ የባህሪ ስግደት የአምልኮትን ስግደት ነው። ለእግዚአብሔር ነው የምንሰግድለት። ይሄ ለቅዱሳን መላእክት ወይም ለቅዱሳን ሰዎች የሚሰገደው ስግደት የጸጋ ስግደት ነው የምንለው። ጸጋ ማለት ስጦታ፣ ፈቃድ ነው። ለቅዱሳን መላእክት እንዲሰገድ እግዚአብሔር ፈቅዶላቸዋል ማለት ነው። ለመላእክት ብቻ አይደለም ለቅዱሳን ሰዎችም ይሰገዳል። ግን ይህንን በመጽሐፍ ቅዱስ ለቅዱሳን መላእክት ስግደት እንደሚገባ ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ ስናነብ እናገኘዋለን። በመሸ ጊዜ ሁለቱም መላእክት ወደ ሶዶማ ቀኑ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ በግንባሩም ተደፍቶ ሰገደላቸው ይላል። አሁን ይህ ምንድን ነው? ሎጥ እንግዲህ በምድር ላይ ጻድቅ ነው ተብሎ የተመሰከረለት ሰው ነው። በግንባሩም ተደፍቶ ለሁለቱ መላእክት ሰገደላቸው ነው የሚለው። ሁለቱ መላእክት ማንና ማን ናቸው ካለ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ሰውን የሚረዱ ሰውን የሚጠብቁ መላእክት ወደ ሎጥ ሲሄዱ፣ ሎጥ ያን ጊዜ የመላእክትን ክብር ያወቀው ሎጥ ለቅዱሳን መላእክት እንደሰገደ ይኸው መጽሐፍ ቅዱሱ ይነግረናል ማለት ነው። እንግዲህ ሎጥ ከሰገደ እኛም የሎጥ ልጆች ነን። የነቢያት የጻድቃን የአባቶቻችን ልጆች ስለሆንን ለቅዱሳን መላእክት እንሰግዳለን። ሎጥ እኮ ጻድቅ ነው። ሶዶማውያን ሁሉ ሲጠፉ በጽድቁ ከሞት የተረፈ ሰው እኮ ነው። ታዲያ ይህ ሎጥ ከሰገደ እኛ ለምንድን ነው የማንሰግደው? ለዚህ ነው እኛም አባቶቻችን መሰረት በማድረግ መጽሐፍ ቅዱስን መረጃ በማድረግ ሎጥ እንደሰገደ እኛም ለቅዱሳን መላእክት እንሰግዳለን ማለት ነው። ይህም ብቻ አይደለም። በተመሳሳይ መልኩ ደግሞ ነቢዩ ኢያሱ ፀሐይን አቁሟል። እንደ መጽሐፍ ቅዱስ አገላለጥ መጽሐፍ ኢያሱ ምዕራፍ 10 ላይ ፀሐይን እንዳቆመን እናያለን። እንደገና ደግሞ ኢያሱ ምዕራፍ 5 ቁጥር 13 እስከ 15 ላይ ኢያሱ ለቅዱሳን መላእክት እንደሰገደ ቅዱስ መጽሐፍ ተጽፎ እናያለን ማለት ነው። የተመዘዘ ሰይፍ የያዘ ሰው ተመለከተ ይላል። ከኛ ወገን ወይስ ከጠላቶቻችን ወገን ብሎ ሲጠይቀው ኢያሱ ከናንተ ወገንም ከጠላቶቻችን ወገንም አይደለሁም የእግዚአብሔር ሰራዊት አለቃ ነኝ ባለው ጊዜ ኢያሱን በግንባሩ ተደፍቶ ሰገደለት ይለናል። የእግዚአብሔር ሰራዊት አለቃ ነኝ አለ። እንግዲህ የእግዚአብሔር ሰራዊት አለቃ ማን ነው ካለ ቅዱስ ሚካኤል ነው፣ መጋቢ ብሉ የምንለው ማለት ነው። ቅዱስ ነው። የተመዘዘ ሰይፍ ይዞ ነው ያየው። ሰይፍ ይዞ ስላየው ማን ነህ አለው። ከጠላቶቻችን ወገን አለው። ኢያሱን የሚጻረሩ ሞዓባውያን ነበሩ። ከጠላቶቻችን ወገን ነህ ያለው እነዚያን ለመግለጽ ነው። ከእኛ ወገን ነህ ያለው ደግሞ የእስራኤላውያን የኢያሱን ሕግና ስርዓት የሚከተሉት ናቸው፣ እነሱን ለማለት ነው። ግን ምን አለው መልአኩ? ከእናንተም ወገን ከጠላቶቻችን ወገን አይደለም የእግዚአብሔር ሰራዊት አለቃ ነኝ ሲለው በግንባሩ ተደፍቶ ሰገደለት ይላል። እንደውም ጌታዬ ነው ያለው አይደለም። ለባሪያ የምትነግረው ምንድን ነው ሲለው ጫማን ከግራ አውልቅ፣ የቆምክባት ምድር የተቀደሰች ናትና ብሎ መልአኩ እንደመለሰለት እናያለን። ኢያሱ ፀሐይን ያቆመ ነቢይ ነው። መጽሐፍ የጻፈ ነቢይ ነው። ሕዝበ እስራኤልን የመራ ነቢይ ነው። የእግዚአብሔር ሰው የሚባል ነቢይ ነው። ኢያሱ ታላቁ ኢያሱ ለመላኩ ከሰገደ እኛ ለምንድን ነው የማንሰግደው? ኢያሱ እንኳን ከምድር ቁጭ ብሎ እኮ ፀሐይን ቁሚ ያለ ነው። ለእስራኤል ምድረ ርስትን እስኪያከፋፍል ድረስ ፀሐይን ቁሚ ብሎ ጠብቀዋለች። ምድረ ርስትን ከፍሎ ለእስራኤል እስኪጨርስ ድረስ ሰዓቱ እንዳይመሽበት ቁሚ ብሏታል። እንዲህ ያለው ኢያሱ ነው። ፀሐይን ያቆመ ኢያሱ ለመላኩ ሲሰግድ አይተናል። ይህንን ይዘን ነው እኛ ለመላኩ የምንሰግድ ማለት። በተመሳሳይ በላምን ቅድም የጠቀስኩት አህያይቱ አፋውጣ ከተናገረች በኋላ መላኩ ሲገለጥለት በግንባሩ ተደፍቶ በላም እንደሰገደለት ቅዱስ መጽሐፍ ይነግረናል ማለት ነው። ኦሪት ዘኍልቍ ምዕራፍ 22 ላይ በላም ለመላኩ ሰግዷል።
ጥሩ ነው፣ ድንቅ ነው። ተመልካቾቻችን ነገረ መላእክትን አስመልክቶ እንደ መግቢያ ከመጋቢ ሐዲስ ሄኖክ ፈንቴ ጋር በዚህ መልኩ አቅርበንላችኋል። ሳምንቱ የሰላምና የጤና እንዲሆንላችሁ በመመኘት የዕለቱን ምራ ግብራችን እዚህ ላይ እናጠናቀቃለን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የሚቀርብላችሁ እቅበተ እምነት የተሰኘው መርሐ ግብራችን ነው። በዛሬው ዕለት ከባለፈው ሳምንት የቀጠለውን ነገረ መላእክትን ከመጋቢ ሐዲስ ሄኖክ ፈንቴ ጋር እናያለን። እንድትከታተሉን በአክብሮት እንጋብዛለን። ባለፈው ሳምንት ስለ ቅዱሳን መላእክት የተፈጠሩበት ዓላማ፣ ስለ አማላጅነታቸው እንዲሁም ደግሞ ከእግዚአብሔር ብቻ መልእክት ይዘው የሚመጡ ሳይሆኑ የሰውን ልጅ ጸሎትም እንደሚያሳርጉ፣ ስግደት የጸጋ ስግደት እንደሚገባቸው ተነጋግረናል። ዛሬ ደግሞ የዚያኑ ቀሪ ክፍል ስለምንነጋገር በአክብሮት እንድትከታተሉን በድጋሚ እንጋብዛለን። ቅዱሳን መላእክት ሌሎች አገልግሎት አሏቸው። ከእነርሱ መሀል አንዱ ሰዎችን መጠበቅ ነው። ስለ ጥባቆታቸው እስኪ የተወሰነ ይንገሩን።
መልካም። እንግዲህ ቅዱሳን መላእክት ሰውን እንደሚጠብቁ በቅዱስ መጽሐፍ በስፋት ተጽፏል። ይህንንም መዝሙረኛው ዳዊት መዝሙር 90 ቁጥር 11 ላይ እስመ ለመላእክቲሁ ይእዜዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነስውከ ብሎ የመላእክትን ጥባቆት በግልጽ አስቀምጦታል። መላእክትን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበደው ሆም ያነሱከ ስትወድቅም ደግሞ በእጃቸው ያነሷል ብሎ በየመንገዱ የሰው ልጅ ሁሉ እንደሚጠብቁ መዝሙረኛው ጥባቆታቸውን ተናግሯል ማለት ነው። ይህንንም በተመሳሳይ ሙሴ ቅዱሳን መላእክት እንዲጠብቁት እግዚአብሔር ለሙሴ መልአኩን እንደሚልክለት ቅዱስ መጽሐፍ ይገልጽልናል። ዘጸአት 23:20 ላይ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መላኬም በፊትህ እልካለሁ ይላል። በመንገድህ ይጠብቅ ዘንድ። አሁን ይሄ ምንድነው? ቅዱሳን መላእክት ሰዎችን ይህ እንደሚጠብቁ ተጽፎ የምናገኘው ነው ማለት ነው። መዝሙረኛው የተናገረውን አምላካችን ራሱ ደግሞ ለሙሴ ደግሞ ነግሮታል። በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ። እንግዲህ ሰዎች የተዘጋጀላቸው ስፍራ ቅዱሳት መካናት አሉ። ወደ ቅዱሳት መካናት ሲጓዙ እንደገና ደግሞ የመጨረሻዋ የሰዎች ስፍራ ገነትና መንግስት ሰማያት ናት። ወደዚያ የሰው ልጅ ሲጓዝ እየጠበቁ የሚያደርሱት ቅዱሳን መላእክት ናቸው። ይህን ሲገልጥ ወዳዘጋጀሁትን ስፍራ ያገባ ዘንድ እነሆ መላኬን በፊትህ እልካለሁ ይላል። እንግዲህ መላኩ ሰውን ወደ ተቀደሰ ስፍራ እግዚአብሔር ወዳዘጋጃት ስፍራ ይዞ ለመሄድ እየጠበቀ ይዞ ለመጓዝ ከእግዚአብሔር እንደሚላክ ይሄ ዘጸአት 23:20 ላይ ይገልጽልናል ማለት ነው። እንደውም ምን ይላል? የመላኩን ክብር መዚህ ላይ ሲገልጥ በፊቱ ተጠንቀቁ ይላል። ቃሉንም አድምጡ ስሜ በርሱ ላይ ነውና ተጠንቀቁ ይላል። እንግዲህ የእግዚአብሔር ስም በመላኩ ላይ ስላለ ቃሉን ማድመጥ መስማት እንደሚገባ እየመራ ሲሄድ እየጠበቀ ሲሄድ የመላኩን ቃል ማክበር ይገባል ማለት ነው። ይህንንም በዚሁ መጽሐፍ ላይ ተጽፎ እናገኘዋለን። እንግዲህ የመላእክት ጥበቃ በሚገርም ሁኔታ በተለይ መዝሙረኛው የገለጸው በመንገድ ሁሉ ነው የሚለው። በኩሉ ፍናዊከ በሁሉም ቦታ በመንገድ ሁሉ እንዲጠብቅህ እግዚአብሔር ያዛቸዋል ነው የሚለው። እስመ ለመላእክቱ ይእዜዞሙ በእንቲአከ አንተን እንዲጠብቁ በመንገድ ሁሉ እግዚአብሔር መላእክትን ያዛቸዋል። መታዘዛቸው ብቻ አይደለም፣ እየጠበቁ ደግሞ በመንገድ ላይ ችግር ቢገጥመው ፈተና ቢገጥመው ወበእደዊሆሙ ያነሱከ በእጆቻቸው ይዘው ያነሱታል ማለት ነው። ይህንን ገልጿል። እንግዲህ መላእክት አንዱ ዋናው ተልኳቸው ሰው መጠበቅ ነው። የሰው ልጅ ለመጠበቅ ከእግዚአብሔር ይላካሉ። በተመሳሳይ በሐዲስ ኪዳንም ይህንኑ ቃል ተጽፎ እናገኘዋለን። የማቴዎስ ወንጌል ላይ ማለት ነው። ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር በሰማይ ያለውን የአባቴን ፊት ያያሉና ይላል። ማቴዎስም ሉቃስም ላይ የምናገኘው ኃይለ ቃል ነው። ይህንን እንግዲህ የምናየው ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ይላል። መላእክቶቻቸው ዘወትር በሰማይ ያለውን የአባቴን ፊት ያያሉና። መላእክት ዘወትር በእግዚአብሔር ፊት ሆነው የእግዚአብሔርን ፊት እያዩ ሰውን ይጠብቃሉ ስለዚህ ታናናሾቹን መናቅ አይገባም፣ መላእክት የሚጠብቋቸው ስለሆነ እንዳትንቁ ተብሎ በቅዱስ መጽሐፍ ተገልጿል ማለት ነው። እና የመላእክት ጥበቃ አንዱ ተልኳቸው ነው።
ድንቅ ነው። ምር ሌላውስ አገልግሎታቸው ከጥበቆት ሌላ ምንድን ነው?
ሌላው ቅዱሳን መላእክት ሰውን ያጽናናሉ ያጽናናሉ በመንደነው የሚያጽናኑት ሲቸገር ሲጨነቅ ሲያዝን ሲከፋው ቅዱሳን መላእክት እንደሚያጽናኑ ቅዱስ መጽሐፍ ይገልጣል። ይሄንንም ኦሪት ዘፍጥረት ምዕራፍ 1 ቁጥር 17 ላይ መልአኩ አጋርን በተጨነቀሽ ጊዜ እንዳጽናናት ተጽፎ እናገኛለን። አጋር ከሳራ ጋራ በተጋጨሽ ጊዜ ተጨንቃሳለ አዝናሳለ የእግዚአብሔር መልአክ አረጋግቷታል አጽናንቷታል። እንዲህ ነው የሚለው የእግዚአብሔር መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምጽ ባለበት ሰምቷልና አትፍሪ አላት ይላል። አያችሁ ፍርሃት እንዲርቅላት እንዳትጨነቅ እንዳታዝን አረጋጋት መልአኩ ማለት ነው። አጽናናት። ይቻጋር ተጨንቃ ነበር፣ በጣም አዝና ነበር። ያኔ ግን ከሰማይ የእግዚአብሔር መልአክ ወርዶ አጽናንቷታል። አጋር ሆይ ብሎ ጠራት። መጀመሪያ ጠራና ከዛ ምንድነው ያለ? ምን ሆንሽ ነው ያላት። ምን ሆንሽ የማረጋጋት ቃል ነው ለጠየቃት። ከዛ ምን አላት? እግዚአብሔር የብላቴናውን ድምጽ ባለበት ቦታ ሰምቷልና አትፍሪ። ስለ ልጇ ነበር አጋር የምትጨነቀው፣ ስለ ልጇ ነበር የምታዝነው። ከዚያም የእግዚአብሔር መልአክ ጠርቶ አትፍሪ አትጨነቂ ብሎ አጋርን እንዳጽናናት እናያለን ማለት ነው። በተመሳሳይ ቅዱስ ዮሴፍ አረጋዊ ማለት ነው የህዝብ ቆጠራ በነበረ ጊዜ እመቤታችን እንዲጠብቅ በተሰጠው ጊዜ ህዝብ ቆጠራ ባለበት ሰዓት ይዞ ወጥቶ ለመቆጠር ዮሴፍ ተጨነቀ፣ ፈራ። ያን ጊዜ ሲፈራ የእግዚአብሔር መልአክ እንዳይፈራ አጽናንቶታል፣ አበረታቶታል። የማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እንዲህ ነው የሚለው የዳዊት ልጅ ዮሴፍ ሆይ ተጸነሰው ከመንፈስ ቅዱስ ነውና ማርያምን ለመውሰድ አትፍራ ብሎ አጽናንቶታል። እመቤታችንን ይዞ ወጥቶ ለመቆጠር ዮሴፍ ፈራ። ለምን? ከማን ጸነሰች ብሎ ይጠይቁኛል ብሎ ስለፈራ ማለት ነው። ግን እመቤታችን ከመንፈስ ቅዱስ እንደጸነሰች መልአኩ ለዮሴፍ ነገረው። አትፍራ አትጨነቃለው። እንደውም ዮሴፍ በሁለት ሐሳብ ወድቆ ነበረ። ወድቀ ዮሴፍ ውስተ ጽኑ መዋግድ ህሊና ይላል። በሁለት ሐሳብ ህሊናው ተጨንቆ ሳለ የእግዚአብሔር መልአክ አጽናንቶታል፣ ፍርሃቱን አርቆለታል። ማርያምን ይዘውጣ አትፍራ ሂድና ተቆጠር ብሎ መልአኩ አጽናንቶት እመቤታችንን ለቆጠራ ይዟት እንደወጣ ቅዱስ መጽሐፍ ይገልጣል ማለት ነው። በተመሳሳይ ዘካርያስንም አጽናንቶታል። መልአኩ ዘካርያስን እንዳጽናናው ሉቃስ 1 ቁጥር 13 ላይ ተጽፎ እናገኛለን። ዘካርያስ ሆይ ጸሎቱ ተሰምቷል አትፍራ አለው ይላል። ዘካርያስ በቤተ መቅደስ ውስጥ ሆኖ ይጨነቅ ነበር። ሚስቱ መካኖና ስለነበረች ስላልወለደች ያዝን ይጨነቅ ስለነበር መልአኩ ምን አለው? አትፍራ ጸሎት ተሰምቷል ብሎ እንዳይፈራ አጽናንቶታል፣ አበረታቶታል ማለት ነው። ይህ ማጽናናት የቅዱሳን መላእክት ስራ ነው ማለት ነው። በብሉይ ኪዳንም በአዲስ ኪዳንም ቅዱሳን መላእክት ሰዎችን ያጽናናሉ፣ አትፍሩ እያሉ ያጽናናሉ ማለት ነው። በተመሳሳይ እመቤታችንን መልአኩ አጽናንቷታል እኮ። እመቤታችን ራሱ ሉቃስ 1 ቁጥር 30 ላይ በክብር አጽናንቷታል። እመቤታችን ደግሞ የተለየ ነው። ምንድን ያላት መልአኩ? መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ባለሟልነትን አግኝተሻልና አትፍሪ አላት ይላል። ባለሟልነትን ከእግዚአብሔር ዘንድ አግኝተሻልና ብሎ መልአኩ የአምላክ እናት የሆነችውን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምንም አጽናንቷታል ማለት ነው። አሁን እመቤታችን የምትፈራ ሆና አይደለም። እዚህ ላይ መልአኩ ለማጽናናት ለእመቤታችን ክብር ለመስጠት እንደመጣም ለመናገር ነው ማለት ነው። እና ቅዱሳን መላእክት ሰውን ያጽናናሉ። ሰውን በማጽናናት ሰውን በማበረታታት አትፍራ እያሉ የሰው ልጅ ፍርሃት ያረቃሉ፣ የሰው ልጅ ደግሞ እንዲጽናና ያደርጋሉ ማለት ነው። በተመሳሳይም በመቃብሩ አጠገብ ቆሞ ሲያለቅሱ የነበሩ ሴቶችንም መልአኩ አጽናንቷቸዋል። እነኛ የክርስቶስን መሞት ያዩ ሴቶች በመጨነቅ በማዘን በማልቀስ ላይ ሳሉ መልአኩ አጽናንቷቸዋል። በተለይ ይህ ጠንከር ያለ ሐሳብ ነው የምናገኘው የማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ እንዲህ ነው የሚለው መልአኩም መልሶ ሴቶችን አላቸው ይላል። ብዙ ሴቶች ነበሩ በመቃብሩ ዙሪያ ያሉ፣ እነ ማርያም የሚባሉት ሌሎችም በመቃብሩ ዙሪያ ነበሩ። መልአኩም መልሶ ሴቶችን አላቸው፣ እናንተ አትፍሩ፣ የተሰቀለው ኢየሱስን እንድትሹ አውቃለሁና አላቸው። ምን አትበሉ፣ አትፍሩ አላቸው። አሁን ይህ የማጽናናት ቃል ነው። ሰው ሲፈራ አይዞ አትፍራ፣ ሰው ሲጨነቅ አይዞ አትጨነቅ ማለት ማጽናናት ነው። እንግዲህ ቅዱሳን መላእክት በተለያየ ጊዜ ሰዎችን እንዳጽናኑ ይሁና መጽሐፍ ቅዱሱ በብሉይ ኪዳን በአዲስ ኪዳንም ተጽፎ እናገኛለን። ለዚህም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎቹ ወደ ቅዱሳን መላእክት እየተማጸኑ ቅዱሳን መላእክት እንዲያጽናኗቸው የምታስተምረው የምትሰብከው ከዚህ የተነሳ ነው። ይህንን መጽሐፍ ቅዱስን መሰረት ማድረግ ነው። እንግዲህ እነኚህ ሴቶች እኮ ብዙ እያለቀሱ ነበር፣ እየተጨነቁ ነበር። ይህ መልአክ ነው እንግዲህ ተገልጾ ምን አላቸው? እናንተ ሴቶች አላቸው አትፍሩ፣ የተሰቀለውን እንደምትሹ አውቃለሁ አላቸው። የተፈሰቀለውን እንደምትሹ እዚህ ላይ መላእክትም እንደሚያውቁ ነው የሚገልጸው። የሰውን የልቡን አሳው ቅዱሳን መላእክት እንደሚያውቁ እዚህ ላይ ያስረዳል። ሴቶቹ ኢየሱስ ክርስቶስን እንደሚፈልጉት መላእክት አውቀዋል እዚህ ላይ ማለት ነው። ስለዚህ የሴቶቹን ሐሳብ አውቀው የተጨነቁ መሆናቸውን ያዘኑ መሆናቸውን አይተው ቅዱሳን መላእክት አትፍሩ ብለው አጽናንተዋቸዋል ማለት ነው።
መዳንም በሌላ በማንም የለም እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚለውን ሐሳብ ይዙና ዓለም ሌላነ ክርስቶስ ነው መስቀል ላይ ተሰቅሎ ከኃጢአት ያነጻል። ግን መዳን ሲባል ያ ብቻ ነው ወይ? ሌሎች ድህነቶች የሉም ወይ? ቅዱሳን መላእክት ሰው ልጅ የሚያድኑበት መንገድ ሲንገሩን።
መልካም እንግዲህ መዳን በማንም በሌላ የለም ያሉት ቅዱሳን ሐዋርያት ኢየሱስ ክርስቶስ በባሕርይ በአምላክነቱ ዓለምን ተሰቅሎ አድኗል። ይህ ማዳኑ ለዘላለም የሰው ልጅ ያዳነው ማዳን ነው። በሞቱ በደሙ ዓለምን ያዳነው ነው የክርስቶስ። ይህ የባሕርይ ማዳን ነው የምንለው። ማዳንን በጥቅሉ በሁለት እንከፍለዋለን፣ የጸጋ ማዳንና የባሕርይ ማዳን ብለን እንከፍለዋለን። የክርስቶስ ማዳን ዘላለማዊ ማዳን በሞቱ በስቅለቱ በመከራው ዓለምን ያዳነው ነው። ይህ ሐዋርያት የጠቀሱት ማለት ነው። ሌላው ቅዱሳን መላእክት እኮ በጸጋ እንደሚያድኑ ቅዱስ መጽሐፍ በግልጽ ጽፎልናል። ለምሳሌ ብንወስድ የዳዊት መዝሙር መዝሙር 33 ቁጥር 7 ላይ እንዲህ ይላል፣ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ይልና ያድናቸውማል ይላል። አሁን እንግዲህ የእግዚአብሔር መልአክ ነው የሚለው፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ይልና ያድናቸውማል ይላል። አሁን እዚህ ላይ የመላእክትን ማዳን ነው የሚገልጸው። ያድናቸውማል ይላል። ከምንድን ነው የሚያድናቸው ብለን ስናጠና ለምሳሌ ብንወስድ ሰለስቱ ደቂቅን ከእሳት አድነዋል። ሰለስቱ ደቂቅን እሳት ጉድጓድ ውስጥ ተጥለው ሳለ ቅዱሳን መላእክት ያዳኑበትን አንቀጽ የምናይበት ነው ማለት ነው። በተለይ እንግዲህ ይሄ ከባድ ነገር ነው። ሰውን እጅ እግሩን ታስሮ እሳት ውስጥ ወድቆ ያ እሳት እንዳይበላቸው ጠብቆ ማዳን፣ ይሄ መላእክት የተሰጣቸው ጸጋ ነው። በሌላ በኩል ዳንኤልም ከአንበሳ ጉድጓድ ውስጥ ቅዱሳን መላእክት ጠብቀው አድነውታል። እንዲህ ነው ያለ ነቢዩ ዳንኤል ምዕራፍ 6 ላይ እግዚአብሔር መልአኩን ልኮ እንዳዳነኝ አወቅሁ ይላል። አናብስት እንዳይበሉት አንበሶቹ ሰብረው እንዳይገሉት ቅዱሳን መላእክት እዚህ ላይ እንዳዳኑት ዳንኤል ራሱ ተናግሯል ማለት ነው። በተመሳሳይ ዕብራውያን ምዕራፍ 1 ቁጥር 14 ላይ የሚገርም ኃይለ ቃል ተጽፎ እናገኛለን። ሁሉ መዳንን ይወርሱ ዘንድ ይላል። እዚህ ላይ ሁሉ ይላል። ሁሉ ማለት ማን ነው? ሰዎችን ሁሉ ማለት ነው። የሰዎች ልጆች ሁሉ መዳንን ይወርሱ ዘንድ። እንግዲህ መዳን ለሰዎች ነው። ለእንስሳት፣ ለአራዊት፣ ለአእዋፋት የነፍስ ድነት አይጠበቅባቸውም። ድነት ለሰው ልጆች ነው። ክርስቶስም ዓለምን ሊያድን መጣ ስንል ሰውን ከመከራ ነፍስ ወደ ክብር፣ ወደ ደስታ፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግሥተ ሰማያት ለመመለስ ነው ክርስቶስ የመጣውና የሚድኑ የሰው ልጆች ናቸው ማለት ነው። ድነት የሚያስፈልጋቸው ኩነኔ የሚያለባቸው የሰው ልጆች ስለሆኑ ይህንን ምን አለ ቅዱስ ጳውሎስ ለዕብራውያን በዕብራውያን መልእክቱ የጻፈው ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ይላል። እንግዲህ ሰዎች እንዲድኑ የሚያግዙ ናቸው ማለት ነው። ቅዱሳን መላእክት እገዛ ያደርጋሉ ሰዎች እንዲድኑ። ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። እዚህ ላይ እንግዲህ የአምላካችንን ርስት ውርስ ናት ለሰው ልጆች ማለት ነው። መዳንን ይወርሱ ዘንድ ስለ ውርስ ስናጠና አንድ ቤተሰብ የእናት ያባቱን ሀብት በውርስ ሊያገኝ ይችላል። ስለ ውርስ ስናስብ ያ በውርስ የተሰጠው ልጅ የእናት አባቱ ሀብት ነው። የአባታችን የእግዚአብሔርን ርስት ደግሞ እንድናገኝ ሁሉ መዳንን ይወርሱ ዘንድ። ርስታችን መዳን ነው። የሰው ልጆች ርስት የአምላክን ርስታችንን የአምላክ ርስት ምንድን ነው? ገነት መንግሥተ ሰማያት መግባት። ያችን የሚሰጠንን ርስታችንን እንድንወርስ ቅዱሳን መላእክት ያግዛሉ ማለት ነው። ለማገዝ የሚላኩ የሚያገለግሉም ናቸው ይላል። ሰዎቹ እንዲድኑ እያገለገሉ የሚያግዙ እንደሆነ ቅዱስ መጽሐፍ ይነግረናል ማለት ነው። በሌላ በኩል ደግሞ እዚ መጽሐፍ ቅዱስ ላይ ተጽፎ መናገኘው ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ
በዚያም ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል እነሳል። ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ መከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብህ ሁሉ ያንዳንዱ ይድናል
ይላል። በቃ አሁን እዚህ ላይ ምንድነው?
በዚያ ዘመን ስለ ህዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል
ይነሳል። አዎ ለሰው ልጆች ለመቆም ይነሳል። እሱ ታላቁ አለቃ ሚካኤል በተነሳ ጊዜ በዚያ ዘመን ከዚያ በፊት ሆኖ የማያውቅ ታላቅ መከራ ይሆናል። ያ መከራ በሆነ ጊዜ ግን በመጽሐፉ ተጽፎ የተገኘው ህዝቡ ሁሉ ምን ይላል? ይድናል ይላል። ማን ሲነሳ? ሚካኤል ሲነሳ ነው። ታላቁ አለቃ ሚካኤል ይነሳል ነው የሚለን። እንግዲህ ቅድስት ቤተ ክርስቲያን ቅዱሳን መላእክት ያድናሉ ስትል ይህንን መሰረት ማድረግ ነው። ሌላው እግዚአብሔር በመላእክት አድሮ ያድናል። ለቅዱሳን የማዳን ጸጋ የሰጣቸው እግዚአብሔር ነው። በውሃ አድሮ ያድናል፣ ጸበሉ ማለት ነው። በጸበሉ አድሮ ያድናል። በእጽዋት አድሮ ለምሳሌ በቅዱስ መስቀሉ አድሮ ያድናል፣ ይፈውሳል። በመላእክት አድሮ ያድናል፣ ይፈውሳል እግዚአብሔር ማለት ነው። ለምን? የእግዚአብሔር መልአክ ናቸው እኮ እነኚህ። መነሻቸው ያመጣቸው የሚልካቸው እግዚአብሔር ነው። ከእግዚአብሔር የተላኩት ሁሉ ለሰው ልጆች ድነት ነው እንጂ የሚያመጡ መከራን አይደለም የሚያመጡ። እግዚአብሔር ለሰዎች የሚያዝንና የሚራራ አምላክ ስለሆነ ይህንን ለመግለጽ ቅድስት ቤተክርስቲያን የመላእክትን የጸጋ ማዳን፣ የመላእክትን በእርዳታ ማዳን ትናገራለች ማለት ነው። ሰው ሲቸገር ሲጨነቅ መከራ ሲገጥመው ፈተና ሲገጥመው መላእክት ያድኑታል ይረዱታል ማለት ነው። እንግዲህ ይህም ብቻ አይደለም። ሰው ደግሞ ከምንድን ነው የሚድነው ስንል ከኃጢአት ይድናል፣ ከመከራ ይድናል። ሰው ንስሐ ሲገባ ራሱ ቅዱሳን መላእክት ደስ የሚላቸው በሰው መዳን ስለሚደሰቱ ነው። ሰው ንስሐ ገባ ስንል ዳነ እያልን ነው። ነፍሱ እንዳትኮነን ሲኦል እንዳይወርድ ሰላም አገኘ፣ ነፃ ወጣ ማለታችን ነው። ታዲያ በሰው ንስሐ መግባት ራሱ ቅዱሳን መላእክት ደስ ይላቸዋል። አንድ ሰው ንስሐ ሲገባ በሰማይ በመላእክት ዘንድ ደስታ ይሆናል ይላል። ይህ ምንድን ነው ብለን ስናጠነው የሰው ልጅ ሲድን ቅዱሳን መላእክት እንደሚደሰቱ ቅዱስ መጽሐፍ ይገልጽልናል ማለት ነው። እንደዚህ ከሆነ መላእክት በጸጋ ያድናሉ ስንል የእግዚአብሔርን ማዳን ተጋፉ ማለት አይደለም። መዳን በማንም በሌላ የለም የተባለው ተሰቅሎ ደሙን አፈሶ ስጋውን ቆርሶ ለዓለም የሰጠ በስጋው ዓለምን ነፃ ያወጣ በደሙ ፈሳሽነት ዓለምን ነፃ ያወጣ አምላካችን ኢየሱስ ክርስቶስ ነው። ቅዱሳን መላእክት አልሞቱም፣ አልተሰቀሉም። ቅዱሳን መላእክት መሞት መሰቀልም የለባቸውም። ለምን? ስጋውያን ፍጥረታት ስላልሆኑ። ክርስቶስ ደግሞ የሞተ የተሰቀለው የሰውን ስጋ ባህሪ አድርጎ ሰውን ለማዳን ስለሆነ ነው። የእሱ ማዳን የባህሪ ማዳን ነው። ቅዱሳን መላእክት ደግሞ የሚያድኑት የጸጋ ነው፣ እግዚአብሔር በፈቀደላቸው መሰረት ነው።
መልካም። እዚህ ላይ አድማጭ ተመልካቾቻችን ግልጽ እንዲሆንልን የጠቀሷቸው ሁለት ጥቅሶች፣ አንዱ በዕብራውያን ምዕራፍ 1 ቁጥር 12 ላይ 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ሲል፣ እዚህ ላይ መላእክት የሰው ልጅ ከፍዳ አድና ያጸድቃሉ ማለት ነው ወይንስ አዳኙ እግዚአብሔር ነው? በእግዚአብሔር የማዳን ስራ ውስጥ በክርስቶስ የማዳን ስራ ውስጥ ያግዛሉ ይራዳሉ ነው ቅዱሳንም።
መልካም። እዚህ ላይ የቅዱሳን መላእክት ድርሻ ሰውን ለማዳን ለማገዝ የሚላኩ ናቸው ይላል። ማገዝ ነው። አዳኙ እግዚአብሔር ነው፣ ግን ለማገዝ የሚላኩ ናቸው ይላል። የሚያግዙት ሰው እንዲድን ነው እንጂ ቅዱሳን መላእክት የእግዚአብሔርን ማዳን ይወስዳሉ ማለት አይደለም። ለማገዝ የሚላኩ ናቸው ነው የሚለው። በሌላ መልኩ የቅዱሳን መላእክት ማዳንን ስናይ ቅዱሳን መላእክት እኮ ብዙ ስራ እንዲሰሩ እግዚአብሔር ፈቃድ ሰጥቷቸዋል። የሚያድኑት ደግሞ ከስጋም ከነፍስም ስቃይ ነው። ለማገዝ ይቺ መዳንን ይወርሱ ዘንድ ይቺ እኮ የመንግስተ ሰማያት መዳን ናት፣ መንግስተ ሰማያት የመግባት ናት። ይቺን መዳን የሰው ልጆች እንዲያገኙ መዳንን ይወርሱ ዘንድ ለማገዝ ነው የሚላኩ። የሚያገለግሉ መናፍስት አይደሉምን ይላል። አገልጋዮች እንደሆኑ ለማገዝ የሚላላኩ እንደሆኑ ይገልጻል። ስለዚህ ቅዱሳን መላእክት ከፍዳ እንድንድን ያግዙናል ማለት ነው። በተመሳሳይ አምላካችን የሰው ልጅ ለማዳን ባደረገው ጉዞ እኮ የቅዱሳን መላእክት ድርሻ አለ። በተለይም ቅዱስ ወንጌሉን ስናይ የማቴዎስ ወንጌል ምዕራፍ 1 ቁጥር 25 አካባቢ መጨረሻውን ስናይ ቅዱስ ገብርኤል እመቤታችንን ጸንሻለሽ ብሎ ሲያበስራት የክርስቶስን የማዳን ጉዞ ላይ ስናጠና ኢየሱስ ክርስቶስ ዓለምን ለማዳን ሲጸነስ መልአኩ ደግሞ ዓለምን ዲድን አብስሯል ማለት ነው። ድርሻላቸው እዚህ ላይ ዓለም ዳነ ለማለት ክርስቶስ በመወለድ ዓለምን ለማዳን ሰው ሆነ። ድንግል ማርያም ደግሞ ምክንያት ድህነት ምንላት ዓለም የሚያድነውን ክርስቶስን ጸነሰች። መላእክት ደግሞ ያለሙን መዳኒት ለድንግል ማርያም አበሰሩ። ይሄ ትልቅ ድርሻ ነው። ይሄን ብቻ አይደለም፣ በተለይ ከጽንሰቱ እስከ ምጻቱ የቅዱሳን መላእክት የማዳን ድርሻ አላቸው። ከጽንሰቱ እስከ ምጻቱ፣ ከጽንሰቱ ጀምሮ ክርስቶስ ባደረጋቸው ጉዞዎች ሁሉ የመላእክት ስራ ነበረ፣ የመላእክት ጉዞ ነበረ። በጽንሰቱ ጊዜ የቅዱሳን መላእክት ድርሻ አለ፣ በተወለደም ጊዜ የቅዱሳን መላእክት ድርሻ አለ። የዓለም መድኃኒት የሆነ ክርስቶስ ኢየሱስ ተወልዶላችኋልና ደስ ይበላችሁ እያሉ የክርስቶስን መወለድ ለዓለም ያበሰሩ ቅዱሳን መላእክት ናቸው። ይሄ እኮ ድርሻ እኮ ነው።
መምህር ጥሩ ነው ሐሳቦት። ምንድነው አሁን እዚህ ላይ የምናየው እኛ እንግዲህ እግዚአብሔር በመላእክትን ስራ ሲሰራ አንዳች ነገር አቅቶት ጎሎበት አይደለም። በባህሪው ምስጉን ሆኖ እያለ ሱራፌል ኪሩቤል እንዲያመሰግኑት አደረገ። ዓለም በመሃል እጁ ተይዛ ፍጥረታት በመሃል እጁ እያሉ በኪሩቤል ላይ ተገለጠ ስንል በእግዚአብሔር ዘንድ ድካምና አለመቻል ኖሮ አይደለም። ዓለምን በማዳን እግዚአብሔር አንድያ ልጁ ልኮ ከዘላለም ፍዳ መስቀል ላይ ተሰቅሎ አድኗል። ነገረ ድነት ይሄ ነው። መላእክት ተሰቅለው አዳኑን አንልም። ከድንግል ማርያም የነሳውን ስጋ ቆርሶ ደሙን አፍሶ ዓለምን አድኗል። አሁን እዚህ ላይ ምንድን ነው መላእክት ያድናሉ ስንል የሰው ልጅ ከኃጢአት የሚያነጻ ደም አፍስሰዋል ማለታችን አይደለም። የተግባባ እንደሆነ በሁለተኛ በሰማይ አንድ ኃጢአተኛ ሰው ንስሐ ሲገባ በሰማይ በእግዚአብሔር መላእክት ዘንድ ደስታ ይሆናል ሲል በዚህ የመዳን በንስሐው መዳን ላይ የመላእክት የመዳን ድርሻ አላቸው።
አዎ፣ ቅድም እንደተባለው ለማገዝ ሰው ንስሐ እንዲገባ ያግዙታል ቅዱሳን መላእክት ማለት ነው። ሰው ንስሐ እንዲገባ ያግዙታል፣
በህልሙ ይገስጹታል።
አዎ፣
እግዚአብሔርን ቃል እንዲሰማ ይገንፉታል፣
ያደርጉታል። አዎ፣ በሌላም መንገድ እግዚአብሔር ማዳኑ ብዙ እኮ ነው። ሰውን ለማዳን በብዙ መንገድ ነው እግዚአብሔር የሚያድነው። በመላእክት ያድናል፣ በጸበል ያድናል፣ በመስቀል ያድናል፣ በተለያዩ ቦታዎች እግዚአብሔር ሰውን ያድናል።
ግልጽ እናድርገው ለተመልካቾቻችን።
መልካም።
ድህነት ስንል ልዩ ልዩ ድህነቶች አሉ። አሁን በመዝሙር 90 ላይ የተገለጠው መላእክቱን ስለ አንተ ያዛቸዋል፣ እግሮችን በድንጋይ እንዳይሰናከሉ በእጆቻቸው ያነሱሃል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳና ዘንዶን ትረግጣለህ ይላል። ይህን እንዲያደርግ ቅዱሳን መላእክት በዚህ ዓለም ያሉ መሰናክል፣ ተንኮል፣ ክፋት፣ ሴራ፣ ስጋ ለባሾች የሚፈጥሩትን ርኩሳን መናፍጥ ምስት የሚፈጥሩትን ቅዱሳን መላእክት እየረዱን እንድናለን። ሁለተኛ ዳንኤል በአናብስት ጉድጓድ ሲጣል በፊቱ መልካምነት ተገኝቶብኛልና አምላኬ መልአኩን ልኮ የአናብስቱን አፍ ቅዱስ ሚካኤል ሲመጣ አናብስት አፋቸው ጸጥ አለ። ሌላ ሶስቱ ሕፃናት ሲድራቅ፣ ሚሳቅ፣ አብደናጎ በእሳት ውስጥ ሲጣሉ መልአኩ ቅዱስ ገብርኤል ሰይፉን ይዞ ገብቶ የእሳቱን ኃይል መታው፣ ያቃጥላቸው አልቻለም፣ አዳናቸው። እነዚህ ድህነት የደዌ ፈውስ የሰው ልጅ ድሮ ርስት ተደርጋ የተሰጠችውን ገነትን ለማግኘት ምክንያት አይደለም። ግልጥ አድርገው አሳዩን፣ መስመር አበጁበት። ከገነት ተባረረ የሰው ልጅ ወደ ገነት ተመልሶ የሚገባው ደግሞ ከድንግል ማርያም በነሳው ስጋ ቅራኔው ላይ ተሰቅሎ ባፈሶ ደሙ ነው። ይሄ የመድኃኒታችን ኢየሱስ ክርስቶስ ስራ ነው ብለናል። የሰው ልጅ የሚጸድቀው ይሄን አምኖ መልካም ስራ ሲሰራ ነው። ነገር ግን መዳን ሲባል በአንድ ቃል ብቻ ጥቅልል ተደርጎ አይታሰርም ነው። ሌሎች መዳኖችም አሉ። ታሞ መዳን አለ። አሁን ህፃን ልጅ ወይም ትልቅ ሰው የማይታየው ሰው ባቡር እየመጣ መንገድ ውስጥ ቢገባ የሚያይ ሰው ሄዶ እጁን ይዞ ተመለስ ቢለው ምን አደረገው? አዳነው ማለት አይደለም? አዎ። ስለዚህ ሰው ይሄን ማዳን ከቻለ ቅዱሳን መላእክት ደግሞ ከፍ ያለውን ነገር የተሰወረውን ሴራ የሰይጣንን ሁሉ ተንኮል ያፍርሰው ያድናሉ ነው ምንለው።
ሁሉ መዳንን ይወርሱ ዘንድ ለማገዝ የሚለው መላእክት ሰዎች በነፍስም በስጋም እንዲድኑ ያግዛሉ ነው። አጋዦች ናቸው። ሰው እንዲድን በነፍስም በስጋውም እንዲድን ቅድም የተቃቀስናቸው ከስጋዊ መቅሰፍት በሙሉ እንደፈወሱ እንዳዳኑ አይተናል። እዚህ ላይ ደግሞ ለማገዝ ነው የሚላኩት መላእክት።
በነገድነት ላይ
አዎ፣ አጋዦች ናቸው። ከምንድን ነው የሚያግዙት? ከኃጢአት ሰርቶ ወደ ገሃነም እንዳይገባ ወደ ጽድቅ እንዲመለስ ያግዙታል። ንስሐ እንዲገባ ያነሳሱታል። ወደ መጥፎ ጎዳና እንዳይሄድ ጠብቀው ወደ መልካም ጎዳና እንዲሄድ ያረጉታል ማለት ነው። ይህንን ነው ሐዋርያው ሲጠቀልል ሁሉ አለ። በቃ መዳንን ይወርሱ ዘንድ፣ ይቺ መዳን የነፍስ መዳን ናት። መዳንን ይወርሱ ዘንድ ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን አለ። አሁን የሰው ልጅ ሁሉ እንዲድን ያግዙታል ቅዱሳን መላእክት ማለት ነው እንጂ ተሰቀለው እንደ አምላክ አዳኑ ማለት አይደለም።
ሌላ ተጨማሪ የመላእክት ማዳን የሚያሳየው እኮ ምልጃቸው መጽሐፈ ኢዮብ 33 23 ላይ የተጻፈው አንድ ሰው ታሞ በአልጋ ላይ ቢተኛ ከሽህ አንድ ሆኖ የሚማልድለት መልአክ ቢገኝ ወደ እግዚአብሔርም በዛ ግንቻለውና አድነው ቢለው ከደዌው ይድናል፣ ስጋው ይለመልማል፣ ከመቃብር መውረድ ይድናል ይላል አለ።
እነሱ ነው
አማልደው የሰው ልጅ ከሞት ያድኑታል። አማልደው የሰው ልጅ ወደ እግዚአብሔር መንግስት እንዲገባ ምሕረትን አሰጠው ብለው ጠይቀው ምሕረትን ያሰጣሉ። ይሄ ነው። ለሌላ ቀረ የሚሉት ሐሳብ ካለ ጨምሩልን።
መልካም። እንግዲህ ቅዱሳን መላእክት ክብራቸው በጣም በቅዱስ መጽሐፍ ተገልጿል። ቅዱሳን መላእክት ይሄን ሁሉ ያደርጋሉ ስንል ከባለፈው ጀምሮ ዛሬም መጽሐፍ ቅዱስን መሰረት በማድረግ ስንነጋገር መጀመሪያ እግዚአብሔር ስላከበራቸው ነው። እግዚአብሔር ስላከበራቸው ከእግዚአብሔር ክብርን አግኝተው ቅዱሳን መላእክት ብዙ ስራ እንደሚሰሩ አይተናል። እንደሚረዱ፣ እንደሚጠብቁ፣ እንደሚያማልዱ፣ እንደገናም ደግሞ የጸጋ ድነት እንደሚያድኑ አይተናል። ይህ ምንድነው ብለን ስናጠነው እግዚአብሔር ስላከበራቸው ነው። እስቲ ስለ ክብራቸው አንድ ቅዱስ ዮሐንስ በራእዩ ለየት ያለ ጥቅስ አስቀምጦልናል። ምንድነው የሚለው? የመላእክት ክብር ሲገልጥ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየው ይላል። ታላቅ ስልጣን ያለው የምን ስልጣን ነው? የማዳን፣ የማማለት፣ የመጠበቅ ስልጣን የተሰጣቸው መላእክት ናቸውና ከሰማይ ሲወርድ አየው ይልና በጣም በሚገርም ሁኔታ ከክብሩም የተነሳ ምድር በራች ይላል። አያችሁ፣ ከመላኩ ክብር የተነሳ ስልጣን አለው፣ እንደገና ክብርም አለው። ስልጣኑ ምንድነው? በልዩ ልዩ የሰው ልጆች ስራ ላይ መላኩ መርዳት፣ መጠበቅ፣ ማማለት፣ በጸጋ ማዳን። እንደገና ከዚህ በበለጠ ደግሞ ምን ይላል? ክብር እንዳለው ሲገልጥ፣ ስልጣን እንዳለው ሲገልጥ ከሰማይ ሲወርድ አየው ይልና ከክብሩም የተነሳ ምድር በራች ይላል። ራእይ ምዕራፍ 18 ቁጥር 1 ላይ እንግዲህ ቅዱሳን መላእክት ክብራቸው ምድርን በሙሉ ያበራል ማለት እኮ ነው። ምድር በራች ነው የሚለው። ምድር እንግዲህ ከአጽናፍ እስከ አጽናፍ፣ ከአድማስ እስከ አድማስ በመላእክት ክብር እንደ በራች ቅዱስ ዮሐንስ ባለራዩ ገልጾልናል። መልአኩ ከሰማይ ሲወርድ ማለት ነውና ቅዱሳን መላእክትን ምናከብራቸው፣ ቅዱሳን መላእክትን ክብር ይገባቸዋል የምንለው ከዚህ የተነሳ ነው ማለት ነው። ሌላው አብሳሪዎች ናቸው፣ ሰውን የሚያበስሩ እንደገና ደግሞ ለመካኖች ልጅ እንዲወልዱ የሚያበስሩ ናቸው ቅዱሳን መላእክት። ይህንንም ቅዱስ መጽሐፍ ይገልጥልናል። ለምሳሌ ብንወስድ አጋርን መልአኩ አብስሯታል ጸንሳ እንድትወልድ ማለት ነው። እንዲህ ይላል የእግዚአብሔርን መልአክ አጋርን እንዲህ አላት ይላል፣ እነሆ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ፣ እግዚአብሔር መቸገርሽን አይቷልና ይላል። እቺ ሴት አጋር ተቸግራ ሳለ መልአኩ አብስሯታል፣ ልጅ እንደምትወልድ ነግሯታል ማለት ነው፣ አጽናንቷታል። አዎ፣ በተመሳሳይም ለዘካርያስ ሚስቱ ጸንሳ እንደምትወልድለት አብስሮታል። አብሳሪዎች ናቸው ነው ባጭሩ፣ ደስታን የሚያበስሩ ናቸው፣ ለመካኖች ልጅ እንዲወልዱ የሚያበስሩ ናቸው ማለት ነው። በበለጠ ደግሞ የአምላክ ሰው መሆንን ለእመቤታችን የነገሩ ቅዱሳን መላእክት ናቸው።
ዘፍጥረት 48 16 ላይም አይደለም ከክፉ ነገር ማዳን ማማለድ ቀርቶ ቅዱሳን መላእክት እንደሚፈርዱ እናያለን። ዘካርያስ ሊያበስር ቅዱስ ገብርኤል በሄደ ጊዜ ቀጥታ ይነጋገር የነበረው ከዘካርያስ ጋር ነበር አለ። አላምን ሲለው ምድር ወዲያውን የፈረደበት እስከሚወለድ ዱዳ ትሆናለህ ያለው። ሌላ መልእክት ከላይ ለመጠየቅ ምን ላድርገው ብሎ አልሄደም አለ። መፍረድ ሁሉ እንዳላችሁ ስልጣን እንዳላችሁ እናያለን።
ይሄ እንዲሁም እዚህ ላይ ለየት ያለ ነገር እናያለን። መላእክት ታምር ማድረግ እንደሚችሉ እዚያው ላይ ወዲያውኑ መፍረድ እንደሚችሉ እናየዋለን። እንደውም ምንድን ነው ያለው መልአኩ ሲነግረው ዘካርያስ ስላልተቀበለው ይህ እስኪሆን ድረስ ዱዳ ትሆናለህ አለው። ወዲያው ነው ዱዳይ ሆነ ወዲያው ይስኪ ሆነ ያለው አሁን እዚህ ላይ መላእክት አንደበት መዝጋት ይችላሉ ማለት ነው። ቅዱሳን መላእክት አንደበት መዝጋት ይችላሉ። ኦሪት ዘፍጥረት ሎጥ ቤት ውስጥ በሩን ገንጥለው ሊገቡ የነበሩ ሰዎችንም አይናቸውን አሳውረዋቸዋል። አይንንም ማሳወር ይችላሉ፣ አንደበትንም መዝጋት ይችላሉ። በተመሳሳይ መዝጋት ብቻ አይደለም ይሄ አሁን አሉታው የሆነ ነገር ብቻ አይደለም ያረጉት መላእክት ምረታዊ አሁንታው የሆነ ነገር ደግሞ ያደርጋሉ። መልሶ የዘካርያስ አንደበት ደግሞ ተከፍቷል። እንደዘጋው አልቀረም መልአኩ ይስኪሆን ድረስ ነው ያለው። ወቅት ሰጥቷል፣ ጊዜ ቀጠሮ ይዞለታል። ዮሐንስ እስኪወለድ ድረስ ዲዳ ተሆናለህ አለው። ዮሐንስ ተወለደ። ዮሐንስ ሲወለድ እንደገና የተዘጋው አንደበቱ ተከፈተ። ይህንን መልአኩ ነው ያደረገ። አሁን አንዳንድ ሰዎች መላእክት ከእግዚአብሔር ብቻ ተልከው ነው እንጂ ከራሳቸው ምንም ስልጣን የላቸውም ለሚሉት ቅድም በራእይ 18 ያየ ነው ታላቅ ስልጣን አለው የሚለው ያ ስልጣናቸው ምንድን ነው ካልን እዚሁ ላይ መፍረድ ይችላሉ። ይሁና ፈርዶ ዲዳ አደረገ። በሎጥ ቤት ውስጥ የገቡት ቅዱሳን መላእክትም ሰዎችን ያሳወሯቸው እግዚአብሔር የላካቸው ሎጥን አውጡ ብሎ ነው አይደለም። ግን እነኛ ሁለቱ ሰዎችን ወዲያውኑ ሁለቱ መላእክት ማለት ነው እነኛን በሩ ሊገነጥሉ የገቡ ሰዎችን ወዲያውኑ ውር አድርገዋቸዋል። መፍረድ ይችላሉ፣ ታምር ማድረግ ይችላሉ ማለት ነው። እና ቅዱሳን መላእክት ይህንን ሁሉ የማድረግ ስልጣን ተሰጥቷቸዋል ማለት ነው። ሌሎቹ ከእግዚአብሔር ብቻ ተልከው ነው እንጂ የራሳቸው የሆነ ስልጣን የላቸውም ለሚሉት እግዚአብሔር አንድ ጊዜ ፈቃድ ሰጥቷቸዋል። የጸጋ ስልጣን የጸጋ ፈቃድ ሰጥቷቸዋል። በሰጣቸው መሰረት ይኸውና ከዘካርያስ ላይ ሲጠቀመ ይተነዋል መልአኩ ማለት ነው። በሚገርም ሁኔታ እኮ ዲዳ ሆነ አለው። በደቂቃ ወዲያው ሆነ፣ በማይክሮ ሰከንድ። እንደገና ደግሞ በዚህ ጊዜ ልጅ እስኪወለድ ድረስ ነበር ያለው። ልጁ ሲወለድ ደግሞ አንደበቱ ተፈታ። ይህንን ማድረግ የሚችሉ ናቸው ማለት ነው ቅዱሳን መላእክት።
በዓለም ፍጻሜ ጊዜም በማቴዎስ 13:49 የተጻፈው ቅዱሳን መላእክት መጥተው ኃጥአንን ከጻድቃን እንደሚለዩ ያሳያል።
እውነት ነው። ይህ ቅድም እንደገለጽኩት ከምጻቱ ማለት ከጽንሰቱ እስከ ምጻቱ ድረስ የቅዱሳን መላእክት ድርሻ አለ። በተወለደ ጊዜ፣ በተሰቀለ ጊዜ፣ እንደገና ደግሞ በተሰደደ ጊዜ፣ ከዛም ደግሞ በሞተ ጊዜ የክርስቶስን መነሳት ሲያርግ ምልል እያሉ ያሳረጉ፣ እንደገና ዓለምን ለማሳለፍ ሲመጣም አብረው ቅዱሳን መላእክት ወይ መጽ ምስለ አይላፍ መላእክቱ ነው የሚለው ወይ መጽ ወልደጉ አለማየው ምስለ አይላፍ መላእክቱ የሰው ልጅ ከቅዱሳን መላእክቱ ጋር ይመጣል ነው የሚለው ሲመጣ ራሱ ንፋተ ቀርን ይዘው የሚመጡ ቅዱሳን መላእክት አሉ። ያም ንፋተ ቀርን ቀንደ መለኮት የሚነፈው ቅዱስ ሚካኤል ነው። ይህንንም ቅዱስ መጽሐፍ ይነግራል። ሙታንን የሚቀሰቅሰው እንደውም ቅዱስ ሚካኤል ሙታን ቀስቃሽ መልአክ ነው ይለዋል። በዚህ በቅዳሴ ያዕቆብ ዘሱርግ ላይም በመጀመሪያ ንፋተ ቀርን፣ በሁለተኛ ንፋተ ቀርን፣ በሶስተኛ ንፋተ ቀርን እያለ ይገልጸዋል። መልአኩ ይህን ሲነፋ ሙታን እንደሚነሱ ይገልጣል። እና በምጽአት ጊዜም ድርሻ አላቸው። በጥቅሉ በክርስቶስ በማዳን ጉዞው ላይ ከጽንሰቱ እስከ ዳግም ምጽአቱ ድረስ መላእክት ድርሻ አላቸው። ቅዱስ ወንጌሉ ይህንን ይላል። ብዙ ምስጢራት ተጽፎ እናገኛለን ማለት ነው። እና የመላእክት ድርሻቸው ሰፊ ነው። አማላጅነታቸው፣ ጥባቆታቸው፣ እርዳታቸው፣ እንደገና ደግሞ የጸጋ ማዳናቸው በቅዱስ መጽሐፍ ተጽፏል ማለት ነው። ቤተ ክርስቲያን ይህንን ይዛ ነው የምታስተምረው። ይህንን አምና ለሌሎችም ታሳምናለች ማለት ነው።
መምህር ስላቀረቡልን ትምህርት ተመልካቾቻችንና በሚዲያው ስም ከፍ ያለ ምስጋና እናቀርባለን። ተመልካቾቻችን ስለ መላእክት ጥባቆት፣ ማዳን፣ ማጽናናት፣ ማማለድ ከዚያም አልፈው እንደሚፈርዱ ከእግዚአብሔር ስልጣን እንደተሰጣቸው ከመምህራችን ጋር በዚህ መልኩ አቅርበንላችኋል። ሳምንቱ የሰላምና የጤና እንዲሁም በመመኘት የዕለቱን መርሐ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹን መርሐ ግብሮች እንድትከታተሉ በአክብሮት በመጋበዝ ነው።
ጌታችን